raawwata qophii boriitiin walitti deebina nagaatti bulaa amma sagantaa afaan amaaraatu itti fuuf.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ህዳር 29 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ለ250,000 ዜጎች የሚሆን የሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታውቋል። በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና ብሎም የሀገሪቱን ቀጣይ አቅጣጫዎች ለመዳሰስ የሚጥር ውይይት፣ የድህረ ምረቃ ትምህርት በርቀት የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን አሉላ ከበደ የምሽቱን ዜና ያሰማናል።
ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የሰዓቱን የዓለም ዜና አሁን እናሰማለን። 250,000 ዜጎች የሚሆን ሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታወቀ። ሰብአዊ ድጋፉን የሚያስተባብሩ ቡድኖች መሰማራታቸውንም አመልክቷል። የሰብአዊ ድጋፍ እንቅስቃሴው የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ መረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስትን መመሪያዎችና የሀገሪቱን ህግ አክብረው እንዲሳተፉም አሳስበዋል። ትግራይ ውስጥ ወደሚገኘው ሽመልባይ ስደተኞች መጠለያ እየተጓዙ እንደነበር የገለጹት የተባበሩት መንግስታት ሰራተኞች ተኩስ ያጋጠማቸው ሁለት ኬላዎችን ከጣሱ በኋላ ሶስተኛውንም ሊጥሱ ሲሉ መሆኑን አምባሳደር ሬድዋን ተናግረዋል። በፖሊስ ቁጥጥር ስር በሚገኙት የህወሓት ስራ አስፈጻሚ ኮሚቴ አባል የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም እንዲሁም በቀድሞ የትግራይ ክልል ምክትል ፕሬዚዳንት አምባሳደር አዲስ አለም ባሌማ ላይ ምርመራ እየተካሄደ መሆኑንም ቃል አቀባዩ ጨምሮ ገልጠዋል። በሽሽት ላይ ካሉት የህወሓት መሪዎች አብዛኞቹም በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ሲሉ አምባሳደር ሬድዋን አክለዋል። አድማጮች፣ የኢትዮጵያ መንግስት ዛሬ ለውጭ ሀገር ጋዜጠኞች የሰጠውን መግለጫ በእለቱ አብይ ርዕስ እናቀርባለን። ይህ በእንዲህ እንዳለ ትግራይ ክልል ውስጥ ለሲቪሎች ሰብአዊ እርዳታ ማድረስ እንዲቻል የተባበሩት መንግስታት ድርጅት በድጋሚ መጠየቁ ተዘግቧል። ከአንድ ወር በላይ በዘለቀው ውጊያ ምክንያት በመቶ ሺዎች የሚቆጠሩ በግጭት አካባቢዎች የሚኖሩ ሰዎች የዕለት ደራሽ እርዳታ ፈላጊ መሆናቸውም ተገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታዬ ታቀርበዋለች።
የኢትዮጵያ መንግስት በትግራይ ክልል ችግር ላይ ላሉ ነዋሪዎች የሰብአዊ ረድኤት ድርጅቶች ያለምንም እንቅፋትና ገደብ ደህንነታቸው ተጠብቆ እርዳታ ማቅረብ እንዲችሉ የይለፍ ፈቃድ ሊሰጥ ከተስማማ ወደ አንድ ሳምንት ተጠግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት ያን ስምምነት በተግባር እንዲያውሉ በተደጋጋሚ ተማጽኖ አቅርበዋል። ነገር ግን ውጤታማ አልሆነም የተባለው የድርጅቱ የስደተኞች ከፍተኛ ኮሚሽነር ውጊያው በቀጠለ መጠን በሲቪሉ ህዝብ ላይ ያለው ሰብአዊ ችግር ይበልጡን እየከፋ በመሄድ ላይ ነው ብሏል። ይበልጡን ለችግር የተጋለጡት በአገር ውስጥ ከቀያቸው የተፈናቀሉ ሲቪሎችና በግጭት ግንባር አቅራቢያ በሚገኙ ካምፖች የተጠለሉ ወደ 96,000 የሚሆኑ ኤርትራውያን ስደተኞች መሆናቸውን UNHCR አመልክቷል። ብዙዎቹ ኤርትራውያን ስደተኞች ካምፖቻቸውን ጥለው በመሸሽ በክልሉ በተለያየ ቦታ ከዚያም አልፈው ሳይበታተኑ እንዳልቀሩ አሳሳቢ የሆነ መረጃ እየደረሰን ነው ሲሉ የUNHCR ቃል አቀባይ ባባር ባሎች አመልክተዋል። መቀሌ ከተማ፣ ሌሎችም ትግራይ ውስጥ ያሉ አካባቢዎች ምግብና ለደህንነታቸው መጠጊያ ፍለጋ ላይ ያሉ ኤርትራውያን እንዳሉ፣ እስከ ጎንደር ድረስ የተጓዙም እንዳሉ ሰምተናል ብለዋል። አዲስ አበባ የደረሱትን አንዳንዶቹን እየረዳነን ሲሉ ባባር ባሎች አመልክተዋል። የተባበሩት መንግስታት ድርጅት አክሎ በትግራይና በአካባቢዋ ሰብአዊ እርዳታ የሚያስፈልጋቸው 2 ሚሊዮን ሰዎች እንዳሉና አንድ ሚሊዮን የሚሆኑ ሰዎች በግጭቱ ሳቢያ ከቀያቸው እንደተፈናቀሉ ገልጿል። ውጊያው ከተጀመረ ወዲህ ከቀያቸው ሸሽተው ምስራቅ ሱዳን የገቡት ስደተኞች ቁጥር ወደ 50 ሺህ እንደተጠጋ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ሆኖም ከጥቂት ሳምንታት በፊት በቀን በሺዎች የተቆጠሩ ሰዎች ድንበር አቋርጠው ሱዳን ይገቡ እንደነበረ የተጠቀሱት የዩኤንኤችሲአር ቃል አቀባይ በቅርብ ቀናት ግን ቀንሶ በቀን የሚገቡት በአማካይ ከ400 እስከ 600 ገደማ እንደሆኑ ተናግረዋል።
There are concerns about refugees who want to leave and flee and
ከያካባቢያቸው መውጣትና ሱዳን መግባት የሚፈልጉ ስደተኞች እየተከለከሉ እንደሆነ ይስማል። ሱዳን የገቡት ስደተኞች ብዙ ኬላዎችን ለማለፍ መገደዳቸውና እዚያ መድረስ ከባድ እንደሆነ ይናገራሉ። እንዲያም ሆኖ ግን ሱዳን እየደረሱ ናቸው።
ውጊያው ከጀመረ አንስቶ በክልሉ የቴሌኮሙኒኬሽን አገልግሎት በመቋረጡ በክልሉ እየሆነ ያለውን ለማወቅ በጣም አዳጋች እንደሆነ ባባርባሎች አክለው ተናግረዋል።
ክልላዊ የስምንተኛ ክፍል ፈተና በኦሮሚያ ክልል ከነገ ህዳር 30 2013 አንስቶ እስከ ቀጣዩ 30 ቀናት የሚሰጥ መሆኑን የኦሮሚያ ትምህርት ቢሮ ገለጠ። ቢሮው እንዳስታወቀው ከ460 በላይ የሚሆኑ ተማሪዎች በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ አስተዳደር ውስጥ የሚሰጥ መሆኑን ተገልጧል። ሙክታር ጀማል ዝርዝሩን ይዟል።
ከ460 ሺህ በላይ ለሚሆኑ የስምንተኛ ክፍል ተማሪዎች የክልላዊ ፈተና ለመስጠት ዝግጅት ማጠናቀቁን የገለጸው የኦሮሚያ ትምህርት ቢሮ በነገው ዕለት በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ አስተዳደር የሚገኙ ተማሪዎች ፈተናውን እንደሚወስዱ ገልጿል። የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለአሜሪካ ድምጽ እንደተናገሩት ፈተናው ከነገ ጀምሮ ለመሰጠት በ8920 ትምህርት ቤቶች ዝግጅት መጠናቀቁንም ጠቁመዋል።
ጀቾን ሰዳሳ ቡልቲ ሶዶማቲ ካሰኒ ሃንገሙዴ ለማቲ
ከነገ ህዳር 30 2013 ጀምሮ እስከ ታህሳስ 2 2013 ለቀጣይ 3 ቀናት ክልላዊ ፈተና በኦሮሚያ ክልልና በአዲስ አበባ ከተማ አስተዳደር ውስጥ ይሰጣል ነው ያሉት አቶ ኤፍሬም። ተማሪዎቹ ላለፈው አንድ ወር በላይ የክለሳ ጊዜ ተሰጥቷቸው መምህራኖቹ በአግባቡ ሲከታተሏቸው መቆየቱን የተናገሩት አቶ ኤፍሬም ፈተናውን ለሚያሳልጡ ጉዳዩ የሚመለከታቸው አካላት በሙሉ አስፈላጊ ቅድመ ዝግጅትና ስልጠና ተሰጥቷቸው ለተማሪዎቹ የሚሰጠውን ፈተና በበቂ ጥበቃ ታግዞ በየአካባቢው መሰራጨቱን ገልጸዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በምዕራብ አፍሪካዊቱ ጋና ትላንት ምሽት ላይ የተገባደደው ብሔራዊ ምርጫ የድምጽ ቆጠራው ተጀምሯል። የስካሁንም ቆጠራ ውጤቶች የአዲሱ አርበኞች ፓርቲ እጩ ፕሬዝዳንት ናና አኩፎአዶና በተቀናቃኛቸው የብሔራዊ ዲሞክራሲ ሸንጎ እጩ ጆን ማሂማ መሐከል ያለውን ብርቱ ፉክክር ያሳያሉ። የሁለቱ እጩዎች ፉክክር ያሁኑን ጨምሮ ለሶስተኛ ጊዜ መሆኑ ነው። በምርጫው 12 ፕሬዝዳንታዊ እጩዎችና ለ175 የምርጫ ወረዳዎች የፓርላማ አባላት ጋናውያን ድምጻቸውን ሰጥተዋል። ትምህርት፣ ጤና፣ ስራ አጥነት እናም መሰረተ ልማት ዋነኞቹ ምራጮች እጩዎቻቸውን በማወዳደር ትኩረት ያደረጉባቸው ጉዳዮች መሆናቸውም ተዘግቧል። የምርጫ ባለስልጣናት የድምጽ ቆጠራውን አጠናቀው ውጤቶቹን ዛሬ ማምሻው ላይ ይፋ ያደርጋሉ ተብሎም ይጠበቃል። ዩናይትድ ስቴትስ በቻይና ባለስልጣናት ላይ የጣለችውን ማዕቀብና ከታይዋን ጋር በቅርቡ የፈጸመችውን ተጨማሪ የጦር መሳሪያ ሽያጭ በመቃወም ቤጂንግ ዋሽንግተንን አወገዘች። ተቺዎች የትራምፕ አስተዳደር በቻይና ላይ ከፍተኛ ጫና ለማድረግ ያነጣጠረው ታክቲክ ነው ያሉት ዩናይትድ ስቴትስ የወሰደችው እርምጃ ተመራጩ ፕሬዚዳንት ባይደን ከቤጂንግ ጋር ሊኖራቸው የሚችለውን የተረጋጋ ግንኙነት ይበልጥ አዳጋች ሊያደርግ የሚችል ነው ብለውታል። የሆንግ ኮንግ ብሔራዊ ጸጥታ ህግ በሚል በአውሮፓውያኑ 2020 መጀመሪያ ላይ የወጣውና በታይዋን ዜጎች ላይ ከፍተኛ ጫና የሚያሳድር መሆኑ የተነገረለትን ጥብቅ የህግ ረቂቅ ባጸደቁ 14 የቻይና ፓርላማ አባላት ላይ ዩናይትድ ስቴትስ የጣለችው ማዕቀብ ክፉኛ ያስቆጣውና በብርቱ የሚያወግዘው መሆኑን የሆንግ ኮንግ ጉዳይ ኮሚቴ የተባለው ጽህፈት ቤት አስታውቋል። ይህ እንዲህ እንዳለ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቹንይንግ በበኩላቸው ዩናይትድ ስቴትስ ከታይዋን ጋር የፈጸመችውን የጦር መሳሪያ ሽያጭ እንድትሰርዝ ጠይቀው ቤጂንግ በበኩሏ ተገቢ ያለችውን የምላሽ እርምጃ የምትወስድ መሆኗንም ተናግረዋል። በሌላ የዩናይትድ ስቴትስ ዜና ተመራጩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በጡረታ ላይ የሚገኙትን የጦር ሰራዊት ጀነራል ሊሎይድ ኦስቲንን ለመከላከያ ሚኒስትርነት አጭተዋል። እንደ አውሮፓውያን ዘመን አቆጣጠር በ1953 ዓ.ም በደቡባዊቱ ዩናይትድ ስቴትስ ግዛት አላባማ የተወለዱትና በጎረቤት ግዛት በጆርጂያ ያደረጉት ጀነራል ኦስቲን እንደ አውሮፓውያን የዘመን አቆጣጠር በ1975 ዓ.ም ከዩናይትድ ስቴትስ ወታደራዊ አካዳሚ ዌስት ፖይንት ተመርቀዋል። በሰሜን ካሮላይና ግዛት የሰፈረው እቁ የ82ኛው አየር ኃይል ክፍል የተዋጊ ጦር አዛዥ በመሆን ወታደራዊ ሙያቸውን የጀመሩት ሊሎይድ ለአራት አስርት ዓመታት በተለያዩ ወታደራዊ ኃላፊነቶች በማገልገል ለሌተና ጀነራል ማዕረግ ደርሰዋል። ቆይቶም በኢራቅ የነበረውን የዩናይትድ ስቴትስ ጦር በ2010ና 2011 ዓ.ም በመምራት ዩናይትድ ስቴትስ መሩ የኢራቅ ዘመቻ እንዲያበቃና የአሜሪካ ጦርም ኢራቅን ሙሉ በሙሉ ለቆ እንዲወጣ በማድረግ አግዘዋል። ጀነራል ኦስቲን ሽመታቸው በዩናይትድ ስቴትስ የመወሰኛው ምክር ቤት ከጸደቀ የመከላከያ ሚኒስትርነቱን ቦታ በመያዝ የመጀመሪያው ጥቁር አሜሪካዊ ይሆናሉ።
ለዜናው አሉላን እናመሰግናለን። አድማጮች በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voaamharic ላይ በቀጥታ ታገኛላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅምሻ እናሰማችሁ። የቀደሙት አቶ ይልማ አዳሙ ሲሆኑ ለረጅም ዓመታት በተለያዩ ከፍተኛ ኃላፊነቶች በአገር ውስጥና በዩናይትድ ስቴትስ የፓተንት ባለስልጣን ያገለገሉ የማኔጅመንት ባለሙያ ናቸው። እሳቸውን ተከትሎ የተሰሙት አቶ ብርሃነ መዋ ደግሞ በዋሽንግተን ዲሲ በግል የንግድ ስራ ይተዳደራሉ። እሳቸውም በኢትዮጵያ ጉዳዮች በመጻፍ ይታወቃሉ። አሁን ግን የዕለቱ አብይ ርዕስ ይቀርባል። 250,000 ዜጎች የሚሆን የሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታውቋል። የሰብአዊ ድጋፉን የሚያስተባብሩት ቡድኖች መሰማራታቸውንም አመልክቷል። የሰብአዊ ድጋፍ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስትን መመሪያዎችና የሀገሪቱን ህግ አክብረው እንዲሳተፉ አሳስበዋል። በትግራይ ወደሚገኘው ሽመልባ የስደተኞች ካምፕ እያመሩ እንደነበር የገለጹት የተባበሩት መንግስታት ሰራተኞች ተኩስ ያጋጠማቸውም ሁለት ኬላዎችን ጥሰው ሶስተኛውን ሊደግሙ ሲሉ ነው ብለዋል አምባሳደር ሬድዋን። በፖሊስ ቁጥጥር ስር የሚገኙት የህወሓት ስራ አስፈጻሚ ኮሚቴ አባልና የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም እንደዚሁም በቀድሞ የትግራይ ክልል ምክትል ፕሬዚደንት አምባሳደር አዲስ አለም በሌማ ላይ ምርመራ እየተካሄደ መሆኑንም ቃል አቀባዩ አመልክተዋል። በሽሽት ላይ አሉ ካሏቸው የህወሓት አመራሮች አብዛኞቹም በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ብለዋል አምባሳደር ሬድዋን። የኢትዮጵያ መንግስት ዛሬ ለውጭ ሀገር ጋዜጠኞች የሰጠውን መግለጫ የተከታተለው እስክንድር ፍሬው ዝርዝሩን ልኮልናል።
ዛሬ በኢትዮጵያ መንግስት የተሰጠው መግለጫ ወደ ትግራይ ክልል መላክ የተጀመረውን የሰብአዊ ድጋፍ ጨምሮ ሌሎች ወቅታዊ ጉዳዮች የተነሱበት ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዳሉት መንግስት ወደ ትግራይ ክልል ሰብአዊ እርዳታ ማድረስ ጀምሯል።
Currently we are able to dispatch non-food and food items to deliver for more than 250,000 people in the region.
በአሁኑ ሰዓት ለ250,000 ሰዎች የሚበቃ የምግብና ምግብ ነክ ያልሆኑ አቅርቦቶች ችን መላክ ይችላል። አብዛኛው የድጋፍ አቅርቦትም ዋናውና የክልሉ አካባቢዎች ደርሷል። የድጋፍ አቅርቦቱ ለሚያስፈልጋቸው መድረሱን የሚያስተባብሩ ከአደጋ ስጋት ቀነሳና ዝግጁነት ኮሚቴ አባላት የተውጣጡ ወደ 8 የሚጠጉ አስተባባሪ ቡድኖችን ማስተማርተናል። እንደዚህ አይነቱ አሰራር ለኛ የመጀመሪያችን አይደለም። የጊሪዮና ጉጂን እንደዚሁም ከዚያ በኋላ የተከሰቱ ግጭቶችን በተመለከተ سنሰራ የካበተ ልምድ አዳብረናል ነው ያሉት። ሰብአዊ ድጋፍ በማድረሱ ሂደት ከዓለም አቀፍ አጋሮች ጋር ተባብረው እየሰሩ መሆኑንና ጥረቱም እንደሚቀጥል አቶ ምትኩ አብራርተዋል። ይሄም ሆኖ ግን ሰብአዊ ድጋፍ የማቅረቡ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን ተናግረዋል። ይህንን ሐሳብ ያጠናከሩት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ዓለም አቀፍ ተቋማት እንዲረዱ ታሳስበዋል። ከዚህ አንጻር ደግሞ የተባበሩት መንግስታት የርዳታ ሰራተኞች ሰሞኑን አጋጠማቸው የተባለውን ሁኔታ በመሳሌነት ጠቅሰዋል። ሮይተርስ የዜና ወኪል እንደዘገበው ኤርትራውያን ስደተኞች ወደሚገኙበት የሽመልባ የስደተኞች ካምፕ ተንቀሳቀሰ የተባበሩት መንግስታት የቅኝት ቡድን እንዲቆም ተደርጓል፣ ተተኩሶበታል። አምባሳደር ሬድዋን እንዳሉት ሁኔታው የተከሰተው የቡድኑ አባላት ከመንግስቱ ቅናና ፈቃድ ውጪ ሲንቀሳቀሱ ነው።
Yes, some of the UN staffs were actually detained and some were shot at. Why is that happened? So this country is not no man's land. It has a government. It only has difficulty in the north.
አዎ የተወሰኑ የተባበሩት መንግስታት ባልደረቦች ተይዘዋል፣ ሌሎችም ተተኩሶባቸዋል። ያለምን ሆነ ይህች ሀገር ባለቤት የሌላት ባዶ ቦታ አይደለችም። መንግስት አላት። መንግስቱ በሰሜን ኢትዮጵያ ብቻ ችግር አጋጥሞታል። እናም ወደ አንዳንድ አካባቢዎች መንቀሳቀስ እንደማይችሉ ተነግሯቸው ነበር። ነገር ግን ራሳቸውን ወደ ተለየ ለመምር ከተቱ በፍጥነት በመንዳትም ሁለት የፍተሻ ኬላዎችን ጣሱ። መሄድ ወደ ሌለባቸውና እንዳይሄዱ ወደ ተነገራቸው ቦታዎች ለመሄድ እናም ሁለት ኬላዎችን ከጣሱ በኋላ ብቻቸውን ቀሩ። ሶስተኛውን ኬላ ሊጥሱ ሲሉ ደግሞ ተተኮሰባቸው፣ ተያዙ። አሁን ግን ተለቀዋል ነው ያሉት። እናም ሌሎችም ከዚህ ትምህርት ሊወስዱ እንደሚገባ አምባሳደር ሬድዋን አሳስበዋል።
This must be clear that this is Ethiopia, a country which has thousands of years of statehood. So no one can have a free ride. If anybody is told not to go, then they have to abide by
it. ይቺ ኢትዮጵያ መሆኗ ግልጽ መሆን አለበት። የሺህ ዓመታት የመንግስትነት ታሪክ ያላት ሀገር እና ማንም የማይገባውን ማግኘት ወይም እንደፈለገ መሆን አይችልም። ማንም ሰው እንዳይሄድ ከተነገረው ያንን ማክበር አለበት። የመንግስትን ማስጠንቀቂያ ችላ ብሎ በሌሎች ላይ ማሳበብ አይቻልም። ከየትኛውም አቅጣጫ የመጣ ምንም አይነት የኋላ ታሪክ ያለው ሰራተኛ የመንግስትን ትዕዛዝ ማክበር አለበት። መንግስት የሆነ አካባቢ የጸጥታ ስጋት አለ ብሎ ካመነ ሰዎች እዚያ ጋር ነው ማቆም ያለባቸው። ያ ለተባበሩት መንግስታትም ይሰራል። የተፈራረምነው ስምምነት የተባበሩት መንግስታትና እኛ በጋራ እንሰራለን፣ እኛ እንደ መንግስት የሰብአዊ ድጋፍ እንቅስቃሴውን እንመራለን በሚል እምነት ላይ የተመሰረተ ነው። እና እኛ እናስተባብራለን እንመራለን፣ ነገር ግን ድጋፍና አጋር እንፈልጋለን ነው ያሉት። በፖሊስ ቁጥጥር ስር የሚገኙትን የህወሓት የስራ አስፈጻሚ ኮሚቴ አባልና የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂምን በተመለከተ የተጠየቁት አምባሳደር ሬድዋን ምርመራ እየተካሄደባቸው እንደሆነ ገልጸዋል። እሳቸውና ቀደም ብለው በቁጥጥር ስር የዋሉት የቀድሞው የትግራይ ክልል ምክትል ፕሬዝዳንት አምባሳደር አዲስ አለም ቤሌማ በፖሊስ ምርመራ እየተካሄደባቸው እንደሆነ ነው አምባሳደር ሬድዋን ያብራሩት። ጥቅምት 24 ቀን በመከላከያ ሰራዊት ሰሜን እዝ ላይ ስለተፈጸመው ጥቃትና ሌሎች ተያያዥ ጉዳዮች የሚያውቁትን ጨምሮ በተለያዩ ጉዳዮች ላይ ምርመራ እየተካሄደ መሆኑን የጠቆሙት ከተቀሩት የህወሓት አመራሮች አብዛኛዎቹም በጥቂት ቀናት ወይም ሳምንታት ውስጥ ይያዛሉ ሲሉ ነው አምባሳደር ሬድዋን የተናገሩት። ያሉበት ቦታ ተለይቷል፣ አሰሳውም ቀጥሏል ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ ወደ ድሬዳዋ እናመራለን። በድሬዳዋ የሚኖሩ የትግራይ ተወላጆች በሰሜን እዝ ላይ የተፈጸመውን ጥቃት አውግዘዋል ይለናል አዲስ ቸኮል በላከው ዘገባ። አንዳንዶቹ በብሔር ማንነታቸው አልፎ አልፎ እንዲሳቀቁ የሚደረግ ጫና እየደረሰባቸው እንደሆነ ተናግረዋል። የትግራይ ተወላጆች ከድሬዳዋ አመራሮች ጋር ያደረጉትን ውይይት አዲስ ቸኮል ተከታትሎታል።
በድሬዳዋ የሚኖሩ የትግራይ ተወላጆች ከድሬዳዋ ብልጽግና አመራሮች ጋር ውይይት አካሂደዋል። በወቅቱ የድሬዳዋ ብልጽግና ጽህፈት ቤት ምክትል ኃላፊ የሆኑት አቶ ኡስማን አህመድ እና ሌሎችም አመራሮች በትግራይ የህግ የበላይነትን ለማስከበር እየተወሰደ ነው ስላሉት እርምጃ መነሻ ያቀረቡ ሲሆን ከነዋሪዎችም ልዩ ልዩ ጥያቄዎች ቀርበው ውይይት ተካሂዶባቸዋል። አብዛኞቹ አስተያየት የሰጡ የመድረኩ ተሳታፊዎች በሰሜን እዝ ላይ የተፈጸመውን እርምጃ አውግዘውታል።
መሆን ያልነበረበት ጭራሹ መሆን ያልነበረበት የዓለም መደነቂያ የነበረች ኢትዮጵያ የዓለም መሳቂያ ነው የሆነው። ተማክረህ ተወያይተህ ሀሳብህ አቀራርበህ ሀገርን መምራት እየተቻለ እንደገና ሀገር ርሾ ወደ ጦርነት መግባት በጣም መሳቂያ ነው።
እኔ የሰው አምሳል አላቸው ብዬ አላስብም። ሰው ሆነው እንደ ሰው ሆነው ሃይማኖት ራሱ አላቸው ብዬ አላስብም። ሃይማኖት ያለ ሰው በምንም ያምልክ ፈርሃ እግዚአብሔር አለው። አንድ የፈጠረውን ያምናል። የገዛ ወገኑን አብሮት የኖረ እኛ ኔት ያቁት ነው። የት ያቁናል? አያቁንም እኮ እዚህ ያለ ነው። እዛ እርስ በርሳቸው ከምንም ይፈጠር ከምንም አብሯቸው የኖረውን እንደዛ ያረጉ እኛ ለነሱ ምናቸውም አይደለም። አብሮህ የኖረው ጎረቤት ይበልጣል፣ ሩቅ ካለ ወንድምክ።
በጥቅምት 24 የተደረገው ድርጊት በመከላከያ ሰራዊት እኔ መደረግ የለበትም ከሰብአዊነት ውጭ ነው የሚል ሀሳብ አለኝ። ምክንያቱ መከላከያ ሰራዊት ማለት የማን ሰራዊት ነው? የብሔር ብሔረሰቦች ሰራዊት ነው። ሰሜን እዝ ለሀያ ዓመት እዛ ሲቀመጥ ልጅ ወልዶ ተዋልዶ ሀያ ዓመት የሆነው ልጅ ተመልሶ ልዩ ኃይል የገባ ይኖራል ብዬ ገምታለሁ። በጦርነት ጊዜ እየተከላከለ በልማት ጊዜ ከእነሱ እየሰራ የነበረ ነው። ህዝቡ የሚያውቀው ነገር የለውም። እዚህ ጋር ማወቅ ያለበት እዚህ ያለ ሰው መታወቅ ያለበት ህዝቡ የሚያውቀው ነገር የለውም። ግለሰቦች ለስልጣናቸው ሲሉ ያደረጉት ድርጊት ነው።
የህግ የበላይነት እንዲሰፍንና በዶክተር ሙሉ ነጋ የተቋቋመ አስተዳደር እንዲጠናከር ሊደግፉ በሚችሉባቸው ሁኔታዎች ላይም አስተያየት ሰጥተዋል። በሌላ በኩል ግን ምንም ወንጀል ሳይፈጽሙ በማንነታቸው ብቻ አልፎ አልፎ ማሸማቀቅ እየደረሰባቸው እንደሆነ ነው የተወሰኑ አስተያየት ሰጪዎች የተናገሩት።
ስሜ አምሳ ለቃ ጽባህ አዲስ ይባላል። የቀድሞ ወታደር ነኝ እና ከመከላከያ ተሰናብቼ ድሬዳዋ ነው የምኖረው። እስካሁን ያው በኤጀንሲ ውስጥ ነበር የምሰራው። አሁን ትግርኛ ተናጋሪ በመሆኔ ብቻ ስራ አቁሜያለሁ። ሌሎችም አሉ እንደዛ በብዛት አሁን ድርጅቶች፣ ባንኮች ነበረ በኤጀንሲነት የያዘው። አብዛኞቹ ድርጅቶች ራሳቸው አቁፋቸዋል። አንዳንድ ባንኮች ግን ትግርኛ ተናጋሪ በመሆን ብቻ ሰራተኛ አቁመዋል።
እኔ ድሬዳዋ ነው የተወለድኩትኝ ያደግኩትኝም እና ትግራይ ነጭቱን ጥቁር አላቃትም። የኖርኩት እዚሁ ነው። የእኔ ስራ አሁን የጤና ስራ ነው። ጤና ባለሙያ ነኝ እና መስሪያ ቤቱ ስብሰባ ተደረገና አንዳንድ አክቲቪቲዎች በኮሮና ምክንያት ወረዱ እና እነዚህን አክቲቪቲዎች እንዴት አድርገን እንጨምር የሚል ውይይት ነበረን ጤና ጣቢያ ላይ እና እዛ ውይይት ላይ እኔም የራሴን ሆነ ሀሳብ ሳቀርብ የእኔ አለቃ አንቺ ተልኮዋለሽ አለኝ። ይሄ በዚህም አላበቃም። ፖሊሶች እቤቴ ድረስ መጥተው ተከራይቼ የምኖርበት ቤት ድረስ ስድስት ፖሊስ ምንም አይነት ወንጀለኛ እንደዛ አይነት ፍተሻ ይደረግበታል ብዬ አላስብም። ማለት ተጠርጣሪና በስነስርዓት ወንጀል የፈጸመ ሰው ልዩነት ይኖረዋል። እኔ አሁን ተጠርጥሬ ነው ቤቴ የተፈተሸው፣ ሞባይል የተፈተሸው፣ ግን መጨረሻ ላይ ያው አንድ ቀን አውለውኝ ሄደዋል።
የድሬዳዋ ብልጽግና ጽህፈት ቤት ምክትል ኃላፊ አቶ ኡስማን አህመድ በበኩላቸው የትግራይ ህዝብና የህወሓት ቡድን አንድ አለመሆኑን ተናግረው ከህወሓት አባላትም አብዛኞቹ የቡድኑ ድርጊት እንደማይወክላቸው ገልጸዋል። የትግራይ ህዝብ ደርግን በመጣል ሂደት ከሌሎች ብሔር ብሔረሰቦችና ሌሎች አጋሮች ጋር በመሆን ግንባር ቀደም ሚና ተወጥቷል ብለዋል። አብዛኛው የኢትዮጵያ ህዝብና የሰራዊት አባላት ሳይቀር አስተዋጽኦ በማበርከታቸው ደርግ ሊወድቅ በቅቷል ያሉት አቶ ኡስማን አሁንም በትግራይ ህግ የማስከበር ዘመቻ በፍጥነት እንዲጠናቀቅ የትግራይ ህዝብ አስተዋጽኦ የማይናቅ ነው ብለዋል። በብሔር ማንነታቸው አላስፈላጊ ማሸማቀቅ የደረሰባቸውንም ለጥቂት ጊዜ እንዲታገሳቸው ጠይቀዋል። በመንግስት ተቋማት ያለአግባብ እንዳይንገላቱ ብቻ ሳይሆን በቀበሌና በሰፈር ደረጃም ችግር እንዳይኖር በኃላፊነት እንሰራለን ሲሉ ቃል ገብተዋል።
በዚህ መልኩ ለጥቂት ጊዜ ነው ይሄ ነገር እንታገስ፣ ይቀራል። ይሄ የእኛ ሆምወርክ ይሆናል። ስለዚህ ለጥቂት ታገሱ፣ ይስተካከላሉ ብዬ ገምታለሁ። ከዚሁ ጋር ተያይዞ ያው ስራም ጥርጣሬም ከስራ የተነሱትም አላችሁ የምትጠራጠሩ ትጠራጠራላችሁ። አንዳንድ ቦታ ላይ ይሄ ሁላ ይከሰታል። በጦርነት ጊዜ ይከሰታል። ታጋዮች እና እዚህ ስላላችሁ በደንብ ታውቃላችሁ። ሰው ሊገደልም ይችላል። እንደ ስንት ሰው ተገድሏል። በኢህአዴግ ከገባ በኋላ በጥርጣሬ ብዙ ሰው ሞተዋል። ስለዚህ ኤኒ ታይም ጦርነት ባለ ጊዜ ሰው ሊጎዳ ይችላል። አሁን ግን በጣም በጥንቃቄ በተሞላበት ነው የተካሄደው። ይሄ በጣም የሚገርም ነው። እኔ ከዚህ በላይ ብዙ ጥፋት ይከሰታል ብዬ አስቤ ነበር በውስጤ ማለት። ስለዚህ ይሄን እንደ ትልቅ ነገር አንውሰድ። ለጊዜው ሊከሰት ይችላል ግን ይቀራል።
ከወር በፊት የሰሜን ህዝብ ላይ ጥቃት መፈጸሙ በጠቅላይ ሚኒስትር አብይ አህመድ ይፋ ከሆነ በኋላ በድሬዳዋ ከሚኖሩ የትግራይ ክልል ተወላጆች ጋር ይህን መሰል መድረክ ሲዘጋጅ ለሁለተኛ ጊዜ ሲሆን በሌሎች የሀገሪቱ ከተሞችም ተመሳሳይ ውይይቶች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻዲሌ ሐሰን ክልል ውስጥ ያሉ ታጣቂዎች መሳሪያ እንዲፈቱ ያሳስቡበት ቀነ ገደብ ቢጠናቀቅም እጅ የሰጠ የለም ሲሉ የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አሳውቀዋል። የጽህፈት ቤቱ ኃላፊ አቶ መለስ በየነ አሁንም በሩ ክፍት ስለሆነ ማንኛውም ታጥቆ የሚንቀሳቀስ ኃይል ለመንግስት እጅ ሊሰጥ ይችላል ብለዋል። በሰላማዊ ሰዎች ላይ ጥቃት ለመፈጸም ሲንቀሳቀሱ የነበሩ 23 ታጣቂዎች ዛሬ በመተክል ዳንጉር ወረዳ ተደምስሰዋል ሲሉ ኃላፊው ገልጸዋል። ናኮር መልካ ዝርዝር ዘገባ አለው።
መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች ከጥፋት አድራጎት እንዲታቀቡና በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል እንዲሰጡ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻርሊ ሀሰን ያሳሰቡት ልክ የዛሬ ሳምንት ህዳር 22/2013 ዓ.ም ነበር። ይሁን እንጂ እስካሁን እጁን የሰጠ አንድም የታጠቀ ኃይል አለመኖሩን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ ገልጸዋል።
ባለፉት 7 ዓመት በዚች ሀገር ላይ የፖለቲካ አሻጥር፣ የኢኮኖሚ አሻጥር፣ የተለያዩ አሻጥሮችን ሲፈጽም የቆየ ድርጅት ነው። ይህን ተከትሎ ደግሞ በተለይ ደግሞ እንደኛ ክልል የራሱን ስራ ሲሰራ እንደነበረ እና በመተከል ዞን ለሚፈጠረው የጸጥታ ችግር ዋነኛ የችግሩ ባለቤትና የእሱ ዝርዝራጆች ዋነኛ የእሱ ተልእኮ አስፈጻሚዎች እንዳሉ ይታወቃል። በተደጋጋሚም በዜጎች ህይወት መጥፋት፣ በንብረት መውደም፣ መፈናቀል እና መሰል ጉዳዮች ላይ ከፍተኛ ድርሻ እንደነበረው እና በቀጥታ በእነሱ ማዘዣ ጣቢያነት ሲንቀሳቀሱ እንደነበረ ይታወቃል። በእኛ ክልል እዚህ ሳምባ የሚተነፍሱ የጥፋት ተልእኮ ያነገቡ በክቡር ርዕሰ መስተዳድር በአቶ አሻርሊ ሀሰን በኩል ክልሉ መንግስት እንግዲህ እነዚህ ኃይሎች ሰላማዊ በሆነ መንገድ ትጥቃቸውን ፈተው ለክልሉ መንግስት እጅ እንዲሰጡ የአንድ ሳምንት ገደብ የተሰጠበት ሁኔታ አለ። ይህን ተከትሎ እንግዲህ ምን ያህል ሰዎች እጅ ሰጡ ለሚለው መነሻ ሀሳብ እስካሁን እጅ የሰጠ እና ትጥቅ ፈቶ የገባ ጠረ ሰላም የለም።
አቶ መለሰ በህወሓት ሳምባ የሚተነፍሱ ያሏቸው ታጣቂዎች አሁንም እጃቸውን በሰላማዊ መንገድ የሚሰጡበት እድል እንዳለ ተናግረው ካልሆነም ያለው አማራጭ የከፋ ነው ይላሉ።
ነገር ግን አሁንም ቢሆን በሩ ክፍት ነው። አሁንም ሰላማዊ ትግልን አማራጭ አድርጋለሁ የሚል ማንኛውም ሰላማዊ በሆነ መንገድ ትጥቁን ፈቶ እንዲገባ በሩ ክፍት ነው ያደረግነው፣ ዝግ አይደለም። ይህን ካላደረገ ሁለት አማራጭ ነው። የመጀመሪያው አማራጭ እጅ መስጠት ነው። ካልሆነ ግን ያው እርምጃን የማጠናከር የጁንታውን ዕጣ ፈንታ ተግባራዊ ማድረግ ነው እዛ ላይ የሚጠበቀው። አሁንም ከጥፋት ተልእኮ ይሄ የጥፋት ኃይል ነጻ ሆኖ መቆጠብ አልቻለም። የአገር መከላከያ ሰራዊትም፣ የክልሉ ጸረ ሽምቅ፣ የክልሉ ፖሊስና እንደዚሁ ሚሊሻው፣ የግል ታጣቂው በተደራጀ አኳኋን ዳንጉር ወረዳ ልዩ ስሙ ቁጥር 3 ተብሎ ከሚጠራ አካባቢ ላይ ነው 23 የሚሆኑ ጸረ ሰላም ኃይሎች ላይ የመደምሰስ እርምጃ ተወስደዋል። ወደ 3 የሚሆን ለጥፋት ተልእኮነት ሲጠቀሙት የነበረው የጦር መሳሪያ ኦልሞስት በውጊያ ወቅት ለመማረክ የተቻለበት ሁኔታ ነው ያለው። በዚህ ብቻም ሳይሆን ሁሉም አካባቢዎች ላይ አሁን ጸረ ሰላም እንቅስቃሴ የሚታይባቸው አካባቢዎች እየተለዩ እነዚህን የመደምሰስና እርምጃ የመውሰድ ህግ የማስከበር ተግባሩን አጠናክሮ የሚቀጥል ይሆናል።
ኃላፊው በመተከል ዞን ሰላምና መረጋጋት እንዳይኖር ይሰራሉ ስለሚሏቸውም ኃይሎች እንዲህ ብለዋል።
ቲፒኤልኤፍ ነው በዋናነት የሚያንቀሳቅሰው መተከል ዞን ድባቲ ወረዳ ስፔሻሊ ጋሌሳ ዙሪያ ላይ ያሉ ቀበሌዎችን ጨምሮ አልባሳ፣ ሶምቦስሬ፣ ሙዘን፣ ቆርቃ የሚባሉ ቀበሌዎች በዋናነት የኦነግ ሸኔ እንቅስቃሴን የሚታይበትና እነዚህ ኃይሎችም በቅንጅት የጥፋት ተልኳቸውን ሲያራምዱ እንደነበረ ለማየት ተሞክረዋል። በዛ ሂደትም በርካታ ዜጎች ተፈናቅለዋል። የሞቱትም በርካታ ቁጥር ያላቸው ናቸው። እሱ ብቻም ሳይሆን ቡለን ወረዳ አጎራባች ወደ ድባቲ የተቃረቡ ቀበሌዎች ላይም እንደዚሁ በተመሳሳይ ከጉዴን እንቅስቃሴ ጎን ለጎን የኦነግ ሸኔ እንቅስቃሴ የሚታይበት ሁኔታ አለ። ዞሮ ዞሮ እነዚህን ሁለቱን ጸረ ሰላም ኃይሎችን ለማጥፋት ከመቼውም ጊዜ በላይ ትኩረት አድርጎ የሚሰራ ነው የሚሆነው።
የጎዴንና እርሳቸው ኦነግ ሸኔ ያሏቸውን የኦሮሞ ነጻነት ሸማቂዎች ጦር መሪዎች በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ጥረት ባይሳካም የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ከዚህ ቀደም በሰጡት ምላሽ ከኦሮሚያ ውጪ በሌላ ክልል እንቅስቃሴም ሆነ ጦር የለንም ብለው እንደነበር ይታወሳል። የክልሉ መንግስት በጥፋተኝነት የሚከሳቸው የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጎዴን ታጣቂዎች እጅ እንዲሰጡ ጥሪ እያቀረበ ባለበት ሁኔታ በመተከል ዞን በሰላማዊ ሰዎች ላይ የሚደርሰው ግድያ አለመቆሙ እየተገለጸ ነው። ባለፈው 3 ቀናትም በመተከል ዲባጤ ሲዶ ቀበሌ ቁጥራቸውን በውል የማያውቁ የጠቆሟቸው ሲቪሎች መገደላቸውን ኃላፊው ገልጸዋል። መረጋጋቱ እስኪመለስ ድረስ መደረግ አለበት ያሉትንም አያይዘው አብራርተዋል። አቶ መለሰ
ዲባጤ ወረዳ ሲዶ የሚባል ቀበሌ አካባቢ በተለይ ያ አካባቢ ከዚህ በፊትም ከፍተኛ የሆነ የጸረ ሰላም እንቅስቃሴ የሚታይበት አካባቢ እንደሆነ ይታወቃል። ይህን ተከትሎ እንግዲህ የክልሉ መንግስት ያስቀመጠው ኮማንድ ፖስቱ ያስቀመጠው ውሳኔ አለ። አርሶ አደሩ ምርት መሰብሰብ ካለበት በተደራጀ አኳኋን ጥበቃ ተደርጎለት እዛ ያለው ሚሊሻ እና እዛ ያለው ፖሊስ እዛ ያለው የግል ታጣቂ ተደራጅተው በደቦ ነው መሰብሰብ ያለበት ወይ ደግሞ በቡድን ነው መሰብሰብ ያለበት የሚል አቅጣጫ ተቀምጦ እያለ አልፎ አልፎ ያው ለማሳ ስራ ለምርት ማሰባሰብ ብሎ ሲንቀሳቀሱ የነበሩ ንጹሃን ዜጎች ላይ እርምጃ ወስደዋል።
ምን ያህል ሰዎች ተጎዱ? በዛሬ
ቁጥሩን ስፔሲፊክ ዲቴል አላወቁትም። ስለዚህ እነዛ ላይ እርምጃ የመውሰድ ሁኔታ አለ። አሁንም ደጋግመን የምናሳስበው ምርት ማሰባሰብ በጣም አስፈላጊ እንደሆነ ይታመናል። ነገር ግን አርሶ አደሩ አሁን በተሰጠው አቅጣጫ መሰረት ሲንቀሳቀስ በተደራጀ መልኩ ጥበቃ ተደርጎ በደቦ መሰብሰብ ያለበት በቡድን መሰብሰብ ነው ያለበት እንጂ ጥንቃቄ ያስፈልጋል። በዛ መልኩ ካልሆነ የመጀመሪያ ቀዳሚ ተግባር ደግሞ ህይወት የማዳን ስራ ስለሆነ በዚህ መልኩ ቢሆን ይመረጣል ነው።
በመተከል ዞንና በአጠቃላይ በክልሉም ዘላቂ ሰላም ለማስፈን እየተደረገ ስላለው ጥረትም አቶ መለሰ ተናግረዋል።
መረጋጋት የሚኖረው በሁለት መንገድ ነው። ይሄ ጸረ ሰላምና የጥፋት ተልእኮ አንግቦ የሚንቀሳቀሰው ኃይል በአጭር ጊዜ እጅ የሚሰጥ ከሆነ ሰጠ፣ ካልሰጠ ደግሞ እስከ መጨረሻው ክልሉ መንግስት አካባቢን የማጥራትና ዜጎች በሰላም ወጥቶ በሰላም እንዲገቡ የማድረግ ስራ ዛሬም ነገም አበክሮ የሚሰራበት ነው የሚሆነው። አሁን መደበኛ ከልማት ስራዎች ይልቅ የቀዳሚ ተግባሩ የዜጎች ደህንነትና ሰላምን ማስጠበቅ ስለሆነ በዚህ ላይ ትኩረት ማድረግ ለማንም የሚሰዋ ነገር አይደለም። ትኩረት የሚሰራ ነው የሚሆነው። እየተወሰዱ ያሉ ጅምር እርምጃዎችም ችግሩን ይፈታሉ ብለን እናስባለን።
በመተከል ዞን ውስጥ በሰላማዊ ሰዎች ላይ በተደጋጋሚ ሲፈጸም የነበረውን ግድያ ተከትሎ ብዙ ሰው ከቤት ንብረቱ መፈናቀሉን የተናገሩት ኃላፊው የዕለት ደራሽ እያደረሱ ወደ ቀድሞ መኖሪያቸው የሚመለሱበትንና በዘላቂነት የሚቋቋሙበትን ሁኔታ ለማመቻቸት ከፌዴራል መንግስቱ ጋር እየሰሩ መሆናቸውን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በደቡብ ክልል ኮንሶና አካባቢው ለወራት የዘለቀው ሁከት ረግቦ አንጻራዊ ሰላም መስፈኑን ነዋሪዎች ለአሜሪካ ድምፅ ገለጹ። የክልሉ ሰላምና ጸጥታ ቢሮ ግጭቱ የማንነት ነው እየተባለ የሚናፈሰው ሐሰት መሆኑን ከገለጹ በኋላ በጎማይዴ ከተማ አዲስ አደረጃጀት ለመፍጠር የሻቱ ህገወጥ ቡድኖች የፈጠሩት ነው ብለዋል። የክልሉን የፖለቲካ ሁኔታ በቅርበት እንደሚከታተሉ የተናገሩት የፖለቲካ ሳይንስ ምሁር አቶ ዳያሞ ዳሌ የኮንሶን ጨምሮ በአካባቢው ያለው የጸጥታ ችግር የሚፈታው የህግ የበላይነት በማክበር ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በደቡብ ክልል ኮንሶ ዞን አማሮ፣ ደራሼ፣ አልና ቡርጂ ልዩ ወረዳዎች ተፈጥሮ የነበረው ሁከትና ግጭት ለበርካታ ሰዎች ህይወት መጥፋት ምክንያት ከመሆኑም ባለፈ ከፍተኛ ጉዳት ማድረሱን ቪኦኤ ከወረዳዎቹ ያነጋገራቸው ነዋሪዎች ገልጠዋል።
ኮንሶ ዞን ኮልሜ ክላስተር ነው አለሁን ቦርቆራ ቀበሌ። አሁን የክልሉ ልዩ ኃይል መጥተው ከዛን ወዲህ ትንሽ ተረጋግቷል። ቤት ያጡ ብዙ ሰዎች አሉ። በአቅማችን እየረዳናቸው ነው፣ ግን በጣም ከዚህም በላይ ነው።
በቀጠናው ለወራት የዘለቀ ሁከት በአሁኑ ሰዓት ደግሞ እነሱ አንጻራውን ያሉት ሰላም መስፈኑም ተናግሯል።
የተወሰነ አንድ ሶስት ሳምንታት ያክል ያው ሰላም እያገኘን ነው ያለ ነው እና አጋጣሚ ዛሬ አሁን የእኛ ጋር ትልቅ ማክሰኞ ገበያ ነው። ቅድም ገበያ ውስጥ ወየ ነው የደወርክልኝ። ህዝቡ ይገበያያል፣ ይገርማል። አሁን ሰው ሁኔታዎቹን አዳፕት ስላደረገ ህዝቡ ገበያ ላይ ነው ያለው እና ለሶስት ሳምንታት ያሉ አሁን መረጋጋቶች በደንብ አሉ ማለት ይቻላል። አንጻራዊ ሰላም ነው ያለው። የተፈናቀሉ ዜጎች መልሶ የማቋቋም ስራ ኮሚቴ በወረዳ ደረጃም ተቋቁሞ እነኚህ ስራዎቹ እየተሰሩ ነው ያሉት።
በግጭቱ ሲቪሎች በግፍ ተገድሏል ያሉት ስማቸውን መግለጽ አልፈለጉ የአካባቢ ነዋሪ ከቀያቸው ተፈናቅለው ለችግር የተጋለጡ ዜጎች የበዙ መሆናቸውን ተናግረው መንግስት ወደ ቀያቸው ለመመለስና ሰብአዊ ድጋፍ ለማድረግ ጥረት እያደረገ መሆኑን አስረድተዋል። በመንግስት በኩል የተደረገ ያለው እንቅስቃሴ መጠናከር እንዳለበት ተናግረው ያልተያዙ ወንጀለኞች እንዲያዙም ጠይቋል።
ለተወሰነ ጊዜ አሁን ተረጋግቷል። እንቅስቃሴ ግን አሁን ሰው የራስን እንግዲህ ደህንነቱን እየጠበቀ ነው ያለው። ትንኮሳ አሁን ለጊዜ ቆሟል። 137 ወንጀለኞች ተይዟል ነው እየተባለ ያለው። ግን ክስ ምናምን እየተጀመረ አይመስለንም። ግን አሁን አቃጣዮችንና ይህንን መነሻ ያደረጉ ግለሰቦችን እያጣራ ነው መንግስት ያለው።
የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውሪ እንዳሉት በኮንሶ ዞን በአማሮ፣ በቡርጅና በደራሽ ወረዳዎች በሚገኙ በ17 ቀበሌያት ያለው ግጭት ጎማይዴ የተሰኘ አዲስ ልዩ ወረዳ ለመፍጠር የሻቱ ህገወጥ ቡድኖች ፍላጎት የወለደው ችግር ነው እንጂ እንደተባለው አንድን ብሔር ለይ የማንነት ወይም የብሔር ግጭት አይደለም ብሏል።
በተጨባጭ አስተሳሰቡ ልዩ ወረዳውን ትደግፋለህ አትደግፍም የሚል ግጭት ነው። ይሄው ልዩ ወረዳውን አልደግፍም የሚለው ኃይልም ጥቃት ሲደርስበት መልሶ ያጠቃል። ደግፋለህ የሚለው ማትደግፍ ከሆነ ብሎ ቃጥሎ ያካሂዳል። ስለዚህ አስተሳሰቡ የተለ ብሔረሰብ አባል ነይ ማንነት ላይ ያተኮረ ሳይሆን ይህን ጥያቄ ትደግፋለህ አትደግፍም የሚል ነው። ማንነት የለየ አይደለም ጥቃቱ በሙሉ። አሁን ለምሳሌ አዲስ ገበሬ የሚባለው እዛው ሰገን ዙሪያ ተመሳሳይ ቦታ ነው ያለው። ቀበሌ ነው አንድ ቀበሌ በሙሉ ኮንሶ የሚኖርበት በሙሉ ተቃጥሏል፣ አዲስ ገበሬ የሚባለው። ስለዚህ ማንነትን የለየ አይደለም፣ በጣም በተዛባ መንገድ የአስተሳሰብ ችግር ስለሆነ እሱ ላይ ነው ወረዳ ትደግፋል አትደግፍም፣ የእኔ ደጋፊ ነው የአንተ ደጋፊ አይደለም በሚል ነው ግጭቱ የተፈጠረ ያለው እና እሱን በአግባቡ እያየን ያለ ነው። ይሄ በተለይ የልዩ ወረዳ ጠያቂ ነኝ የሚለው ኃይል በኃይል አማራጭ ነው ታጥቆ አደራጅቷል፣ በኃይል አማራጭ ነው እየሄደ ያለው እና እሱ ላይ ነው የተሰራ ያለው። ይህም በአቋም እናርማለን ብለን ኦልሬዲ ሰዎችም ተለይተዋል፣ እንዴት ጉዳዩን እንደቀሰቀሱትም ጭምር በዝርዝር ተለይተዋል። ምርመራ እየተጣራ ነው ያለው እና ምንም ተደርጎ በምርመራ ጎልቶ ይወጣል ብለን ነው የምናስበው።
ጎማይዳ የሚባል ልዩ አወቃቀር ወይም ልዩ ወረዳ ይመሰረት የሚሉ ሰዎች አንድ አይነት ማንነት ያላቸው ቡድን ናቸው?
አንድ አይነት ማንነት ያላቸው ቡድን አይደለም፣ ግን በማጆሪቲ እየመሩ ያሉ እዚያ አካባቢ ጋር ይህን ጉዳይ የተማሩ የተወሰኑ ኢሊቶች ናቸው። እነዚህ ኢሊቶች በግልጽ ነው የሚንቀሳቀሱት። ተባባሪ የሆነ ኃይል አለ። በተለይ የአማራ ብሔረሰብ ተወላጅ የሆኑ ልጆች አደራጅቶ ነው የሚንቀሳቀሱት ቀጠናው ላይ ይህን ጉዳይ። በዋናነት ማስተር ማይንድ ሆነው የሚመሩት እነሱ ናቸው። ከእነሱ ጋር ደግሞ የተወሰኑ የኮንሶ ተወላጆች አሉ። እንደዚህ የተወሰነ የቡርጂ ተወላጅ በጣት የሚቆጠሩ ወደ አራት የሚሆኑ አሉ። ከእነዚህ ኃይሎች ጋር የድራሽም እንደዚህ የተወሰኑ ወደ ሶስት የሚሆኑ እዚህ ውስጥ ተቀላቅሎ የሚመሩ አሉ። ከእነዚህ ወረዳዎች ጋር ቀበሌያትን አውጣተን እንወስደን ልዩ ወረዳ እንሆናለን ነው የሚሉት። ከኮንሶ 9 ቀበሌ እንወስዳለን ነው። ከቡርጂ 4 ቀበሌ፣ ከአማሮ 3 ቀበሌ፣ ከድራሼ 1 ቀበሌ ወስደን 17 ቀበሌ ልዩ ወረዳ ይሆናል። ስነ ልቦናችን አንድ ነው በሚል ነው እየተቀሰቀሰ ያለው።
የክልሉ ወቅታዊ የፖለቲካ ሁኔታዎችን በቅርበት እንደሚከታተሉ የሚናገሩት የፖለቲካ ሳይንስ ምሁር አቶ ዳየሞድ አለም በቀጠናው ፖለቲካዊ ጥያቄ የለም ብሏል። በግጭቱ የፖለቲካ ኃይሎችና የመንግስት ተሿሚዎች እንዳሉበትም ተናግሯል። ይልቁንስ ችግሩ የማይፈታው የህግ የበላይነት ስለማይከበር ብቻ ነው ብሏል።
ህግ ማስከበር ስላለ ነው ዝም ብሎ ነው የሚያወሩት። በወንጀል ይፈለጋሉ ያሉትን ለፍርድ እያቀረቡ አይደለም።
በኮንሶ ዞን፣ በአማሮ፣ በድራሼ፣ በአልና በቡርጂ ወረዳዎች ተፈጥሮ በነበረው ግጭት 68 ሲቪሎች ተገልሏል። ከ133,000 በላይ ዜጎችም ተፈናቅሏል። መጠኑ በውል ያልታወቀ ቤቶችና ንብረቶችም ወድመዋል። በወንጀሉ እጃቸውን አስገብቷል ያላቸውን 137 ግለሰቦችን ማሰሩን የደቡብ ክልል መንግስት ባለፈው ሳምንት አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የግብጽ ፕሬዚደንት አብደልፋታህ አልሲሲ ከፈረንሳይ ጋር ኢኮኖሚያዊና ወታደራዊ ትብብሮችን ለማጠናከር በታለመ ጉብኝት ወደ ፓሪስ ተጉዘዋል። የግብጽ መንግስት የሰብአዊ መብት ከበሬታ ሪኮርዱ አስከፊ መሆኑ ታዲያ ለፈረንሳይ መንግስት ጉዳዩን አዳጋች ያደረገበት መሆኑን ኒካል ስፒኖ ከፓሪስ ለቪኦኤ ባጠናቀረው ዘገባ ጠቅሷል። ቆንጅታዬ ታቀርበዋለች።
የግብፁ ፕሬዚደንት ኤልሲሲ ለሶስት ቀናት ጉብኝት ፓሪስ ይገኛሉ። ከፈረንሳይ ፕሬዚደንት ጽህፈት ቤት የወጣው መግለጫ እንዳሳየው የእሳቸውና የፕሬዚደንት ኢማኑኤል ማክሮን ውይይት ዋና አጀንዳ የሊቢያና የሶሪያ ጉዳይ ነው። ቱርክ በመካከለኛው ምስራቅ ተሰሚነቷን ለማጠናከር የያዘችውን ግፊት ለመቋቋም ምስራቃዊ ሜዲትራኒያን አካባቢ የሁሉንም ሀገሮች ሉዓላዊነት ባከበረ መልኩ ትብብር የሚደረግበት ስፍራ ሆኖ መቆየት እንዳለበት ፈረንሳይና ግብጽ አጽንኦት ሰጥተው ያስገነዝባሉ ይላል ከፈረንሳዩ ፕሬዚደንት ጽህፈት ቤት የወጣው መግለጫ። ኤልሲሲ እና ማክሮን ባለፈው የአውሮፓውያን 2019 ዓ.ም ጥር ወር ላይ ካይሮ ውስጥ በተገናኙበት ጊዜ ማክሮን ግብጽ ሰብአዊ መብቶችን በተመለከተ በትክክለኛው አቅጣጫ እየተጓዘች አይደለችም ሲሉ ተናግረው ነበር። ሁለቱ መሪዎች ትናንት ከመገናኘታቸው በፊትም በርካታ መንግስታዊ ያልሆኑ ድርጅቶች ፕሬዚደንት ማክሮን በጉዳዩ ጠንካራ አቋም እንዲይዙ ግፊት የሚያደርግ መግለጫ አውጥተዋል። ፈረንሳይ ለረጅም ጊዜ ኤልሲሲ ማናቸውንም አይነት የተቃውሞ ድምፅ ጭካኔ በተመላበት መንገድ ሲያፍኑ ይሁንታ ሰጥታ ኖራለች ሲሉ ድርጅቶቹ ባወጡት መግለጫ ፈረንሳይን ይወቅሳሉ።
Depuis l'arrivée au pouvoir du président Sisi, une répression.
በፈረንሳይ አምነስቲ ኢንተርናሽናል ተጠሪዋ ኬሺያ ሩ አብደልፋታ አልሲሲ ፕሬዚደንት ከሆኑበት የአውሮፓውያን 2014 ዓ.ም ወዲህ ግብጽ ውስጥ በሲቪል ማህበረሰብ ድርጅቶች ላይ ከዛ በፊት ታይቶ የማያውቅ አፈና ተከፍቷል ብለዋል። ዓለም አቀፉ ማህበረሰብ ቢሆን የግብጽ መንግስት ሰብአዊ መብቶችን ማክበሩን ለማረጋገጥ በቂ ስራ አልሰራም ሲሉ ያምነስቲዋ ተጠሪ ይወነጅላሉ። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ከግብጹ ፕሬዚደንት ጋር በፓሪስ ቤተ መንግስት በጋራ ባደረጉት ጋዜጣዊ ጉባኤ ላይ የነቃፊዎቻቸውን ወቀሳ ውድቅ ነው ያደረጉት። ለግብጽ የጦር መሳሪያ መሸጣችንን እንቀጥላለን ብለዋል ማክሮን።
Je ne conditionnerai pas notre coopération en matière de défense comme en matière économique à ces désaccords. Je pense qu'il
y a የሰብአዊ መብቶችን ሁኔታ በተመለከተ ባሉ አለመግባባቶች የተነሳ በመከላከያና በኢኮኖሚ ረገድ ትብብሮች ላይ ቅድመ ሁኔታ ማስቀመጥን እንደማይቀበሉ ማክሮን አስታውቀዋል። ይልቁኑ የበለጠ ውጤታማ የሚሆነው ትብብርን ከመንፈግ ይልቅ ውይይት የሚያበረታታ ፖሊሲ መከተል ነው ብለዋል የፈረንሳዩ ፕሬዚደንት። የትብብሩን በር መዝጋቱ ግብጽ እንደ አጋር ሽብርተኝነትን በመዋጋት ረገድ ያላትን አቅምና ለክልሉ መረጋጋት የምታደርገውን አስተዋጽኦ ያዳክማል ብለዋል። በፈረንሳይና በቱርክ መካከል ውጥረቱ እየተጋጋለ ባለበት በዚህ ወቅት ግብጽ በመካከለኛው ምስራቅ ለፈረንሳይ ስትራቴጂያዊ አጋርነት ቦታ ይዛለች። ከዚህም ሌላ የግብጽ መንግስት ከዋና ዋና ከፈረንሳይ ተዋጊ ጀቶችና የጦር መርከቦችን ገዢዎች አንዱ ነው። ሆኖም በዚህ የፕሬዝዳንት አልሲሲ ጉብኝት ትልቅ የመሳሪያ ግዢ ውል ይፈረማል ተብሎ አይጠበቅም። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። ዋሲ ሙሉጌታ የዋስ ምጣድ መስራችና ስራ አስኪያጅ ነው። በንግድ ዓለም ውስጥ በመውደቅና በመነሳት ላለፉት 20 ዓመታት እንደቆየ ይናገራል። ዋስ ምጣድ በኢትዮጵያ፣ በሰሜን አሜሪካ፣ በካናዳ፣ በስዊድንና በጀርመን ሀገሮች የሚሸጥ ሲሆን ከመደበኛው ምጣድ በሶስት እጅ ያነሰ ኃይል እንደሚጠቀም ዋሴ ይናገራል። በዓመት ከ1 ሚሊዮን ዶላር በላይ የንግድ ሽያጭ ያለው የዋስ ምጣድ በአሁኑ ሰዓት በደብረ ብርሃን ከተማ የማምረቻ ፈቃድ ወስዶ ፋብሪካ በመገንባት ላይ ይገኛል። ኤደን ገረመው ከዋሴ ሙሉጌታ ጋር የነበራትን ቆይታ በተከታዩ ዘገባ ታሰማናለች።
በባህር ዳር ተወልዶ ያደገው ዋሴ ሙሉጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል።
መብራት ማጥፋባለሉ መብራት ይቆጥራል እየተባልኩኝና ለምንድን ነው መብራት አጥፋብ የሚባለው? ዋይ ይሄን ያህል ማጥናት እየፈለጉ ጋር ያ ነገር ኤሌክትሪክ በቃ ያ በአእምሮ የተፈርቶ ቀረ። በቃ ኢነርጂ መቆጠ የሚለው ነገር በቃ ተግባረድ ገብቼ ከተግባረድ ምጣዱን ከዛ ከወጣ ሁሉ መጣዱን ሰራ ነበርና ከዛ በኋላ በቃ ይህ ኤነርጂን ኮንሱም የሚያደርገው እንዴት አድርጌ ነው የምቀይረው? ፕላስ ደግሞ ትልቁ የሀገራችን ትልቁ ችግር የሚጨፈጨፈው እንጨት ነው። ዋናው ኢንቫይሮንመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱን ለመስራት ሁሉ የሚወጣው እንጨት በጣም አይነት እንጨት። ይህን ቴክኖሎጂ በኤሌክትሪክ ውስጥ ከስልሳ ዓመት ሙሉ እስካሁን ድረስ ስን ቴክኖሎጂ በጣም እንደው የሚያሳፍር ነው። ስንት ጊዜ በቴሌቪዥን ይነገራል፣ ስንት ጊዜ ይነገራል፣ ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ውስጡ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮኒክስ ግን ያው 20 ዓመቴ ነው ካለው ምጣድ ጋራ ታወዳድሪ በእንጀራው ለምሳሌ ያው በአንድ ቁራሽ እንጀራ ነው የሚያንሰው። አሁን ይሄ 40 ሴንቲሜትር ነው፣ ልቁ 54 ሴንቲሜትር ነው፣ እስከ 60 ሴንቲሜትር አለ። ግን በሚዛን አድርገ ነው እኩል ባላንስ ብናደርገው ነው ምንሽ ከብሳል ያኛውን እንጀራ እና 250 ግራም እና ያኛው 350 ግራም እንጀራው ግን ባላንስ አድርገን በግራም አድርገን ብንበላው የኔን እንጀራ ስትበይ 32 ዋት ነው ኮንሱም ብታደርግ የበዛ በኢትዮጵያ እንጀራ የተጋገረው ስትበይ 106 ዋት ነው ምትበይ ምጣድ አዲስ አበባን ብቻ ብትጠቀው ስንትና ስንት ሜጋዋት የአባይን ግድብ ያህል ግድብ ነው ፊልም እናደርገው።
በሶስት እጥፍ የሀይል ቅናሽ ያላት የዋስ ምጣድን ለመስራት ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል።
ገባው ዩኒቨርሲቲ ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባው። ኮሌጅ ስገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ያን ጨረስኩኝ። ከዛ ፉል ታይም እየሰራው የተለያየ ካምፓኒ እየሰራው በፓርት ታይም ግን ቤቴ ሁሉ ጊዜ ምጣዱ የምቀጠቅጠው ምጣዱ ሳሳሽን አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራው ካናዳ ገበያ ላይ ዋለ። ከዛ በፕሮፌሽን ቴስት እንዲደረግ እና ከዛ በኋላ ቴስት አደረገው ብዙ ዲዛይን ባለቤት ይባላል
አላለ ካስተመር ፊድባክ መጥቶ ብዙ ኮምፕሌንት ነበር። 75% ኦቨር 60% ሲመጣ ያን ፕሮዳክት አቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለኝ። እንጀራ ማሽን ስገባመት እና ቶሮንቶ 2006 ላይ ከፍቼ ዋስ እንጀራ ብዬሸጥ ነበረ።
በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክሮ የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው። ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን 20 የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከ90 ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው።
እዛ ምክንያት ከስራ የወጣሁት ፕሮጀክት ካላቆም ካልፈልግም ማለች ቤዞችና እዛ ቤቴን ሁሉ ነገር ሎስ አደረግኩኝ። ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋው ኖሌጁ አስቴር አብሮኝ ነው ያለው እና ጊባፍ አለ ነው። ከዛ እንደገና ታክሲ በሳምንት 99 ሰዓት እየሰራ ከዛ ባንክራፕሲ ያልኩኝ ካናዳ ወዲያ በአንድ ወር ያጠፋሁት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩቭ አደረጉ። ከዛ ደግሞ እዚህ ባንክ ነርስ የነበረው ቆመ ማለት ነው። ከዛ ታክሲ ንሰራውና ያን አድርጌ ስራ አንድ አመት ከሁለት ወር ምናምን ኦቨር $90,000 ሴቫ ነው። እንግዲህ $20 ቀርቶኝ መኪና ጋዝ ሁሉ የሚሞላበት የለኝም ነበር አባንዶ። ከዛ ያን አደረኩና ሬስቶራንት ከፈቱ ካናዳ ዋስትጋ ሬስቶራንት። ከዛ ሬስቶራንቱ በጣም ፖንድ ወደበሳ ጀመረ። ከዛ በኋላ ሪከቨር ማለት ጀምር ግን ከዛ ዋስ ዲጂታል ምጣል የሚለቀ ሲንግል ፕሮጀክት ሲገበ እዛ ላይ ፎከስ አድርጌ
የዋስ ዲጂታል ምጣድ በአሁን ሰዓት በአሜሪካ፣ በካናዳ እና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል።
ሶሻል ሚዲያ ማርኬቲንግ በጣም ጎበዝ ነው። ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልፏል። ኢቨን የ65 ዓመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ሪቪው አንብቦ ካነበቡ በኋላ ወይም ደግሞ የሚገዙትን እቃ ሪቪው ካነበቡ በኋላ ነው ያልካ ሚዲ። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ፣ ስለ ጉግል፣ ስለ ዩቲዩብ ኤቭሪዴይ አንድ ነገር ሳላነባል። ለምሳሌ አሁን ስዊድን ቢዝነሱ ስለሆነ ካለ ወጭ ብዬ በአንዴ ራን አደረገዋል። በአንዴ በስልክ አድርጌ ፕሮዳክቱን ጨርሷል እና
በተጨማሪም ዋሴ በአሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው።
የኔ ቢዝነስ ሞዴል ሪቸርድ ብሬንሰን የሚባል ሀብታም አለ። ሪቸርድ ብሬንሰን ማለት 88 ካምፓኒ ያለው ቨርጂን ኤርላይን ቨርጂን ዴዛት ኦነር እና ብዙዎቹ እንዴት ነው የሰውዬ 88 ካምፓኒ ይሄ ስለሱ በጣም ስለሱ በጣም አነበኩና የምከተመው ነው የሱ ቢዝነስ ሞዴል። የሱ ቢዝነስ ሞዴል እንዴት መሰለሽ፣ ለምሳሌ ኢትዮጵያ መጣሁና ወደ 5-6 ሰዎች ቀጠርኳቸው። ከዛ ከእነሱ ውስጥ ሁለት መረጡ። ሁለቱን መርጬ ደግሞ እከፍላቸዋለሁ፣ ፕላስ ከእያንዳንዱ ምጣድ ደግሞ ገንዘብ ያገኙ። ከዛ 6 ወር እኔ አቋቁማቸዋለሁ አብሬ እየሰራሁ። በኋላ እንደ ራሳቸው ካምፓኒ አደረግና እኔ ኤክስፖ ወጣ። ስለ ገንዘብ አይደለም የሁሉ ማወራሽ፣ ገንዘብ አይደለም ለእኔ ዋናው። አርግ የለም ለሚቀጥለው ጀኔሬሽን 6 ዓመት ሙሉ ያልተቀየረ ቴክኖሎጂ ምን አድርግለት በሚል ነው የምታገረው።
ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የእሱን ህይወት እንደ ምሳሌ በመውሰድ ሳያቋርጡ እንዲጥሩም መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በጥቅምት 12 2013 ዓመተ ምህረት የጄኔቫ መግባቢያ ሰነድን ፈርማለች ሲል የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ከአንድ ወር በፊት በተፈረመው በዚህ የመግባቢያ ሰነድ መግቢያ ላይ የሰፈረውና ሰነዱ እንዲከበር በሚጠይቀው አንቀጽ ላይ የተጻፈው የሴቶችን የጤና መብት በተመለከተ ተደራሽ በሆነና ደረጃውን በጠበቀ መልኩ ማስከበር፣ ሴቶች በጤናው ዘርፍ ውስጥ የሚያበረክቱትን አስፈላጊ አስተዋጽኦ ማስተዋወቅ፣ ጠንካራ ቤተሰብ፣ የተሳካና የበለጸገ ማህበረሰብ መፍጠርና በጤና የመኖር መብትን ማስከበር ነው። እስካሁን ይህን ሐሳብ ያያዘውን ሰነድ 1.6 ቢሊዮን ህዝብን የሚወክሉ በመላው ዓለም የሚገኙ 33 ሀገራት ፈርመውታል ይላል ርዕሰ አንቀጹ። ሰነዱ ሁሉም በሕግ ፊት እኩል ናቸውና የሴቶች ሰብአዊ መብቶች ከሰብአዊ መብቶችና ከመሰረታዊ ነጻነቶች ተለይተው የማይታዩ፣ የማይነጣጠሉ፣ የማይገፈፉ መሆናቸውን በድጋሚ ያረጋግጣል ይላል። ሰነዱ አያይዞም ዓለም አቀፍ የጤና ሽፋን ዘላቂ የልማት ግቦችን ለማሳካት መሰረታዊ ነው ብሎታል። የመግባቢያ ሰነዱ አያይዞ ጽንስ የማስወረድ ዓለም አቀፍ መብት እንደሌለ እንዲሁም ሁሉም ግዛቶች ጽንስን ለማስወረድ የገንዘብ ድጋፍ የማመቻቸት ምንም አይነት ግዴታ እንደሌለባቸው፣ በተጨማሪም እያንዳንዱ ሀገር ከራሱ ሕግና ከፖሊሲው ጋር በሚጣጣም መልኩ የመተርጎም ሉዓላዊ መብት እንዳለው፣ ከሕጎቻቸውና ፖሊሲዎቻቸው ጋር የሚጣጣሙ ፕሮግራሞችን የመተግበር ሉዓላዊ መብት እንዳላቸው ና ሰነዱም ከረጅም ጊዜ ዓለም አቀፍ ስምምነት ጋር የሚስማማ እንደሆነ ተገልጿል። በሰነዱ ፊርማ ስነ ስርዓት ላይ ተገኝተው ፊርማቸውን ያኖሩትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮን ቃል የሚጠቅሰው ርዕሰ አንቀጹ
Under President Trump's leadership, the United States has defended the dignity of human life everywhere and always.
በፕሬዚደንት ትራምፕ መሪነት ስር ዩናይትድ ስቴትስ በየትኛውም ቦታና ሁል ጊዜም የሰውን ልጅ ሕይወትና ክብር ትጠብቃለች። ከዚህ በፊት ታይቶ በማይታወቅና በታሪክ ውስጥ የትኛውም ፕሬዚደንት ያላደረገውን እርሳቸው አድርገውታል። ከዩናይትድ ስቴትስ ግብር ከፋዮች የተሰበሰበውን ገንዘብ በቤተሰብ ምጣኔ ስም ጽንስ ማስወረድን ለሚያበረታቱ በውጭ ሀገር ለሚገኙ መንግስታዊ ላልሆኑ ተቋማት በጭራሽ አይሄድም።
የጤናና የሰብአዊ አገልግሎት ዘርፍ ዋና ጸሐፊ አሌክስ አዛርም ይህን አጠንክረው ተናግረዋል።
The Geneva Consensus Declaration is an historic document.
የጄኔቫው የመግባቢያ ሰነድ የሴቶችና ቤተሰብ ጤናን በተመለከተ ያለንን አቋም፣ በሕይወት የምንሰጠውን ክብርና ሉዓላዊነትን ለመጠበቅ የምንቆምበትን ሁኔታ በግልጽ ያስቀመጠ ታሪካዊ ሰነድ ነው።
ሰነዱ ከእምነት መግለጫ ከፍ ያለ ነው ካሉ በኋላም እነዚህን መርሆች በሁሉም የተባበሩት መንግስታት አካላትና በእያንዳንዱ አካባቢዎች መከላከል ወሳኝና ጠቃሚ መሳሪያ ነው ሲል የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳዬ ነኝ። ነገ ምሽት እስክንገናኝ በደህና ቆዩን።
Yachin gela dersa, yachin akal dersa.